የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ፣ በ25 ሜትር ባንድ በ12040 ኪሎ ሄርስ፣ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ሬዲዮ የሰኞ ሚያዝያ 18 2013 ዓ.ም ምረት ፕሮግራማችንን እናቀርባለን። በቅድሚያ ለዛሬ ካሉን ዝግጅቶች ጥቂቶቹን እንጥቀስ። ባልተገባ የዋጋ ንረትና የኑሮ ውድነት መማረራቸውን የሐዋሳ ከተማ ነዋሪዎች ለአሜሪካ ድምጽ ገለጹ። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በፕሬዝዳንትነት የቆዩበትን የመጀመሪያዎችን 100 ቀናት አስመልክቶ በዚህ ሳምንት ለምክር ቤት አባላት ንግግር እንደሚያደርጉ ተገለጸ የሚሉትና ሌሎችም ርዕሶች አሉን። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍስሃዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ሳልሳይ ወያኔ ትግራይ ታስረው የነበሩ ሁለት የፓርቲው አመራር አባላት መፈታታቸውን አስታወቀ። የፓርቲው ምክትል ሊቀመንበር አቶ አሉላ ኃይሉና የፋይናንስ ኃላፊው አቶ ካሳይ ኃይሉ አርብ አመሻሹ ላይ መለቀቃቸውን ፓርቲው አስታውቋል። ከመቀሌ ሙልጌታ አጽብሃ ተከታዩን አስተላልፏል።
የሳልሳይ ወያነ ትግራይ የፖለቲካ ፓርቲ ምክትል ሊቀመንበር አቶ አሉላ ኃይሉና የፓርቲው የፋይናንስ ኃላፊ አቶ ካሳይ ኃይሉ ገረብጻ ነው ባለፈው ሐሙስ ሚያዝያ 14 2013 ዓ.ም ምረት በመቀለ ከተማ በአንድ ካፌ ውስጥ ታስረው የነበሩ ከአንድ ቀን በእስር መቆየት በኋላ አርብ ዕለት መፈታታቸው ፓርቲው ገልጿል። የፓርቲው ሊቀመንበር አቶ ሃያሉ ጎድፋይ ለአሜሪካ ድምጽ እንዳረጋገጡት ሁለቱም የሳልሳይ ወያነ አመራሮች ወታደራዊ መለዮ በለበሱ ኃይሉ ተወስደው እንደነበርና ባለፈው አርብ አመሻሽም ላይ ተፈቷል ብለዋል። የታሰሩበት ምክንያት በመቀለ ከተማ የኢንተርኔት አገልግሎት በሌለበት ጊዜ እንዴት መጠቀም ቻላችሁ የሚል ነው ሲሉ ተናግሯል። ይህ የእስር ተግባር ደግሞ የሰላማዊ ትግል እንቅስቃሴ የሚገታ ነው በማለት እንደሚያወግዙት የገለጹት በጉዳዩ ከትግራይ ክልል ጊዜያዊ አስተዳደር መልስ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ሙልጌታ ጽብሃ።
ሙልጌታ ጽብሃና መሰግናለሁ። ወደ ኮቪድ-19 ይዞታ ዜና ስንሻገር ከጤና ሚኒስቴር ፌስቡክ ገጽ ያገኘነው መረጃ ትናንት በሀገሪቱ ዙሪያ በተካሄዱ የኮሮና ቫይረስ ምርመራዎች 6299 ሰዎች ተመርምረው 1324ቱ ላይ ቫይረሱ መገኘቱን ያሳያል። እስከ ትናንት ለቫይረሱ የተጋለጡ ሰዎች ቁጥር 252279 እንደነበረም ነው የሚጠቁመው። ከመካከላቸው ከ55979ኙ በስተቀር 192747ቱ ከበሽታው ያገገሙ መሆናቸውን መረጃው ጨምሮ ያሳያል። በትናንትናው ዕለት በኮቪድ-19 ሳቢያ በሀገሪቱ ዙሪያ የ20 ሰዎች ህይወት ማለፉንና አጠቃላዩ በበሽታው ሳቢያ ህይወታቸው ያለፈው ሰዎች ቁጥር ትናንትና 3551 መግባቱን ነው አያይዞ የገለጸው። ከሚኒስቴሩ ፌስቡክ ባገኘነው ሌላ ዜና መሰረት በሚኒስቴር መስሪያ ቤቱና በኢትዮጵያ የህብረተሰብ ጤና ኢንስቲትዩት ከፍተኛ አገልግሎት ሲያበረክቱ የቆዩ ሁለት ባልደረቦች በኮቪድ-19 ሳቢያ ህይወታቸው ማለፉ ታውቋል። በጤና ሚኒስቴር በእናቶችና ህፃናት ጤና ዳይሬክቶሬት ለማህበረሰባቸው አገልግሎት ሲሰጡ የቆዩት ወይዘሮ ነጻነት ብርሃኑ እንዲሁም በኢትዮጵያ የህብረተሰብ ጤና ኢንስቲትዩት የሴቶች የህፃናትና ወጣቶች ዳይሬክተር ሆነው ሲያገለግሉ የነበሩት ወይዘሮ ኑሪያ ዩሱፍ በኮቪድ-19 ሳቢያ ህይወታቸው ማለፉ ተገልጿል። የጤና ሚኒስቴር የክርስትና እምነት ተከታዮች በዚህ ሳምንት በሰሙነ ህማማት የጸሎትና የስግደት ጊዜ አስፈላጊውን ቫይረሱን የመከላከል ጥንቃቄ ሁሉ ማድረግ እንዳይዘነጉ ተማጽኖውን አቅርበዋል። ወደ ዓለም አቀፍ የኮቪድ-19 ዜና ስንሻገር ዛሬ ሰኞ 352991 ሰዎች በቫይረሱ መያዛቸው የተመዘገበባት ህንድ በሁለተኛውና በከፍተኛ ሁኔታ በሚዛመተው ወረርሽኝ ከ300,000 በላይ የኮቪድ-19 ተጋላጮች ቁጥር በተከታታይ ለአምስት ቀናት ስለተመዘገበባት ከደቡብ እስያ ሀገሮች በከፍተኛ ሁኔታ የተጎዳች ሀገር ሆናለች። በወረርሽኙ ከተያዙት ውስጥም 2812 ሰዎች ህይወት ማለፉ ዛሬ ሰኞ የተመዘገበ ሲሆን የቀብር ስፍራዎቹ ቀንና ማታ አስከሬን በማጣጠል ላይ በተጠመዱ ሰዎች መሞላቱ ነው የተገለጸው። የታማሚዎች ቁጥር ሆስፒታሎቹ አገልግሎት ለመስጠት ከሚችሉት በላይ በመሆኑ በማንኛውም ሁኔታ ውስጥ የሚገኝ አዲስ ታማሚ መቀበልና ማስተናገድ አልቻሉም ተብሏል። በተጨማሪም ከፍተኛ የሆነ የኦክስጅን እጥረት በማጋጠሙ የሀገሪቱ የጤና አጠባበቅ ስርዓት አደጋ ላይ ወድቋል። በዋና ከተማዋ በኒው ዴልሂ የተላለፈውና ዛሬ ያበቃ የነበረው እቤት ውስጥ የመቀመጥ ውሳኔ ለአንድ ሳምንት እንደተራዘመም ተገልጿል። የፖለቲካ ስብሰባዎችን ከልክለው በሚሊዮኖች የሚታደሙበትን የህንድ ሃይማኖታዊ በዓል በመፍቀዳቸው ተቃውሞ የቀረበባቸው የሀገሪቱ ጠቅላይ ሚኒስትር ኒራንድራ ሞዲ ትናንት በራዲዮ ቀርበው ኮቪድ ህንድን እየነቀነቃት ነው ብለዋል። ህንዳውያን በሙሉ ስለ ጸረ ኮቪድ-19 ክትባት በሚነገረው አሉባልታ ሳይዘናጉ ክትባቱን እንዲወስዱ ተማጽኖ አቅርበዋል ጠቅላይ ሚኒስትሩ። ህንድ እስካሁን 138 ሚሊዮን ሰዎችን ለመክተብ ችላለች። ይሁን እንጂ ከ1.4 ቢሊዮን የህዝብ ቁጥሯ ውስጥ ክትባቱን ያገኘው 1.6% ብቻ መሆኑን የጆንስ ሆፕኪንስ ዩኒቨርሲቲ ዕለታዊ የኮቪድ-19 መረጃ ማዕከል ያስረዳል። በህንድ የተከሰተው ቀውስ ያለም አቀፉ ማህበረሰብ እጃቸውን ለህንድ እንዲዘረጉና አስፈላጊ የሆኑ የህክምና አቅርቦቶችንም ለመላክ እንዲጣደፉ እያስገደደ ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዩናይትድ ስቴትስ ጸረ ኮቪድ ክትባትን ማበልጸግ የሚያስችል ጥሬ ዕቃ ወደ ህንድ እንደምትልክ ትናንት እሁድ በትዊተር ገጻቸው ላይ ባሰፈሩት ጽሑፍ ቃል ገብተዋል። በተጨማሪም ቬንትሌተሮች፣ የመመርመሪያ መሳሪያዎችና የመከላከያ ቁሳቁሶችን እንደሚልኩም አስታውቀዋል። በሌላ በኩል ደግሞ የዩናይትድ ስቴትስ የጤና ባለስልጣናት ዩናይትድ ስቴትስ ካከማቸችው የአስትራዜኒካ ክትባት 20 ሚሊዮኑን ወደ ህንድ እንድትልክ መጎትጎት ይዘዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሶማሊያ ውስጥ ምርጫን በተመለከተ ሲካሄዱ የቆዩት ድርድሮች መክሸፋቸውን ተከትሎ ትናንት እሁድ በተቀሰቀሰ ግጭት ዋና ከተማዋ ሞቃዲሾ ተበጥብጣለች። የአይን እማኞችና የከተማዋ ነዋሪዎች እንደገለጹት የተታኮሱት የፕሬዝዳንት መሐመድ አብዱላሂ መሐመድ ታማኝ ወታደሮችና ከተቃዋሚ መሪዎች ጎን የተሰለፉ የሀገሪቱ የጦር ሰራዊት አባላት መሆናቸውን ገልጸዋል። የከተማዋ ነዋሪዎች የራማዳን ጾም ላይ ውለው ምሽቱን በማፍጠር ላይ በነበሩበት ሰዓት አካባቢው ላይ ግጭት መቀስቀሱን የተናገረ አንድ ለደህንነቱ ሲል ስሙ እንዳይገለጽ የጠየቀ እማኝ የመንግስቱ ወታደሮችና የተቃዋሚ መሪ ወገኖች ተፋክሰዋል፣ በሮኬት ተወንጫፊ ፈንጂም ሲወራወሩ ነበር ብሏል። በግጭቱ ግን ምን ያህል ሰው ላይ ጉዳት እንደደረሰ አልተገለጸም። የፌደራሉ መንግስትና የተቃዋሚ መሪዎች በመርጫዎች ጉዳይ ያደረጉት ውይይት መክሸፉን ተከትሎ ምክር ቤቱ ስልጣን ላይ ያለው መንግስት ለሁለት አመታት እንዲቀጥል ከወሰነ ወዲህ ጸብ ውስጥ መግባታቸው ይታወቃል። ምክር ቤቱ ውሳኔውን እንደ አውሮፓውያን አቆጣጠር ሚያዝያ 12 ከሰጠ በኋላ በማግስቱ ፕሬዚደንት ፋርማጆ ፈርመው አጽድቀውታል። የትናንቱን ግጭት ተከትሎ የሀገሪቱ ጠቅላይ ሚኒስትር መሐመድ ሁሴን ሮብሌ መረጋጋት እንዲሰፍንና ውይይትም እንዲካሄድ ተማጽኖ ማቅረባቸው ታውቋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ናይጄሪያ ውስጥ በሰሜን ምስራቁ ክፍለ ግዛት የሚንቀሳቀሱ ታጣቂዎች አንድ የጦር ሰፈር ወረው ከ30 በላይ ወታደሮች መግደላቸው ተገለጸ። ጥቃቱን ካደረሱ በኋላ የአየር ድብደባ ሊካሄድባቸው ሲል ማፈግፈጋቸው ነው የተገለጸው። መጨረሻም በጦርነት ከታመሰችው ከአፍጋኒስታን አሜሪካውያን ወታደሮችን በሙሉ የማስወጣቱ ሂደት ተጀምሯል ሲሉ በዛ ያሉት ዋናው የዩናይትድ ስቴትስ የጦር አዛዥ አስታወቁ። ጀነራል ስካት ሚለር አፍጋኒስታን ዋና ከተማ ካቡል ውስጥ ተናንት በሰጡት መግለጫ በተሰጠኝ ተዛዝ መሰረት ሰራዊቴ በሙሉ ወደ ኋላ የማፈግፈግን ቅስቀሳ ሊጀምር እየተዘጋጀ ነው ብለዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
አድማጮች በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅታችንን ድረገጻችን ላይ amharic.vnews.com በፌስቡክ ደግሞ @voaamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-9942 ነው። የውስጥ መስመር 14። አድማጮች ወደ ኋላ ከሚቀርቡት ዝግጅቶቻችን መካከል አንዱን ለቅምሻ እናሰማችሁ። አሁን የዕለቱ አብይ ርዕስ ይቀርባል። ባልተገባ የዋጋ ንረትና የኑሮ ውድነት መማረራቸውን የሐዋሳ ከተማ ነዋሪዎች ለአሜሪካ ድምፅ ገለጹ። ጫፍ የወጣ ያሉትን የኑሮ ውድነት ያስከተለው ራስ ወዳድ ባለጸጎች የሚሰሩት ሸፍጥና የመንግስት ተሿሚዎች ግዴለሽነት ነው ሲሉ ወቅሰዋል። ህዝቡን እያስጨነቀ ያለውን የኑሮ ውድነት የክልሉ መንግስት ብቻውን ማስቆም እንደማይችል የተናገሩት የሲዳማ ክልል ፕሬዝዳንት አቶ ደስታ ለዳሞ ተገቢ ያልሆነ የንግድ እንቅስቃሴ ለመግታት ጥረት እየተደረገ መሆኑንና በድጎማ መልክ ሊቀርቡ በሚችሉ ምርቶች ዙሪያ ከፌደራል መንግስት ጋር በመመካከር ላይ እንደሆነም ገልጸዋል። አገሪቱ እንደ አጠቃላይ የክልል ከተሞችም በተናጠል እንደዚህ አይነት ቅጥ ያጣ የዋጋ ንረትና የኑሮ ውድነት ውስጥ ይዘፍቁ የመውጫው መንገድ ምን ይሆናል ብሎ ቪኦኤ የጠየቃቸው የሐዋሳ ዩኒቨርሲቲ የምጣኔ ሀብት ሊቅ ዶክተር ደጌላ ኤርገና መልስ ሰጥተውናል። የሐዋሳው ዘጋቢያችን ዮናታን ዘብዲዩስ ዘገባ ልኮልናል።
በሐዋሳ ከተማ ጉዱማሌ ወይም በተለምዶ አሞራ ገደል የተባለ በሚጠራ አካባቢ በእግራቸው ሲንቀሳቀሱ ያገኘዋቸው መንግስታዊ ባልሆነ ድርጅት እንደሚሰሩ የነገሩኝ የቤተሰብ አስተዳዳሪ የሆኑት አቶ አለቃ አናቆ የተለያየ መልክ ይዟል ያሉት የኑሮ ውድነት ጫና እንደፈጠረባቸው ተናግሯል።
ሰው አቻችሎ ነው ለመኖር ፍላጎቱን ለማግኘት ብዙ ትግል ማድረግ ይጠይቃል። ያው ብዙ አሁን ላይ ሚችል ነው ያለፈ ያለው ከባድ ጊዜ ነው።
የኑሮ ውድነት አባባሽ ያሏቸውንም ጉዳዮች ዘርዝረዋል።
መሰረታዊ ፍላጎቶች ለምሳሌ ከዚህ ከምግብ እንትን ጀምሮ ከቤት ክራይ ጀምሮ ያው እነኚህ መሰረታዊ ነገሮች ናቸው ለኑሮው በጣም ሰው ላይ በጣም ከፍ እንዲጫን የሚያደርጉት። ሌላው ፎጣ ስትል ከግንባታ ጋር ተያይዞ ያሉ ነገሮች ደግሞ እነሱ ደግሞ ያው ሌላ ክፍል የሚሰራው ነው። ግን በማጆሪቲው ያለበት ደግሞ ታች ላይ ስለሆነ እነኛም ባታ ከቤት መስራ ጋር የተያዙ ቃዎችም እጅግ ውድ ናቸው። የሚችል ፋይት አርጎ ነው እነሱንም እንተምሎ በየጊዜው ይጨምራል።
መንግስት ገበያውን በመቆጣጠር በህዝብ ላይ የደረሰ ያለውን ጫና መቀነስ አለበት ሲሉም ተናግሯል። ከሶስት ጓደኞቹ ጋር መንገድ ዳር ተቀምጦ ያገኘውት ትምርቱን ቢጨርስም ስራ አጥቶ መቆየቱን የሚናገረው አክሉ አዲሱ እጅግ ከባድ በማለት የገለጠውን ወቅት እያሳለፈ መሆኑን ገልጧል።
ቤት የለንም፣ ስራ የለንም፣ መንገላ የለንም፣ መንገድ ላይ ነው ያደርናል። ትምርት ከተረስ ያ 6-7 አመት ነው። ምንም ስራ የለንም። ምንም ቢሆን በልተን ለራሳችን የሚሆነው ነገር ዳቦንካን በልተን ነው የምናድረው። ያ ዳቦን ካናተናል በዚህ ሰዓት ያለው
ተወደደብን ማግኘት ማልቻልንም ያሏቸውንም መሰረታዊ የፍጆታ እቃዎችና የእህል ምርቶችንም ተናግሯል።
በዚህ ሰዓት 3 ሊትር ጀርካን 300 እየገዛን ሱካር በተራብንበት ሰዓት ጤፍ 5000 እየገዛን ባልንበት ሰዓት የምን እንትን ነው የምን መንግስት ነው ያለው።
ነዋሪዎቹ የዋጋ ንረትና የኑሮ ውድነትን ያመጣው ራስ ወዳዶች ያሏቸው ባለጠጎች የሚፈጥሩት ሻጥርና የመንግስት ተሿሚዎች ዳተኝነት ነው ሲሉም ወቅሰዋል።
ሰው የተራበ ለራሱ እንትን በቃ ሀብታም ለራሱ ስቶሪ እያከማቸ እንደፈለገ ነው የሚያደርጋለው። ያን መንግስት መቆጣጠር አልቻለም። ስለዚህ ዝም ብለን እናያለን ነው ባዶ ሜዳ ነው ያለነው።
የሲዳማ ክልል ፕሬዝዳንት አቶ ደስታሌ ዳሞ የክልሉ መንግስት ብቻውን የሚፈታው ችግር አለመሆኑን ገልጠው ዳሩ ግን ጥረት ያደረገ መሆኑን ተናግሯል።
እኛ ለማድረግ እየሞከርን ያለ ነው ተገቢ ያለውን የንግድ እንቅስቃሴና ግባቶችን ሆርድ አድርገው በመጋዘና ክምችት ፈጥሮ አርቲፊሻል የሆነ የኑሮ ውድነት የሚፈጠርበት ሁኔታ ያመቻቹ ነጋዴዎችን ክትትል በማድረግ ህጉ ከሚፈቅደው ውጪ የተቆለሉ የተከማቹ ነገሮችን ለገበያ የሚቀርቡበት ሁኔታ የማመቻቸት ከዛ ውጪ ምርትና ምርታማነትን ለማሳደግ የሚያስችሉ ስራዎችን አቀደን የመስራት የንግድ ፍሰቱ ፍትሃዊና ትክክለኛ እንዲሆን የማሳለጥ ስራ ነው እየሰራን ያለ ነው። እዛ ውጪ አንዳንድ የኑሮ ውድነትን ለማርገብ የሚያስችሉ እርምጃዎች ከዚህ በፊት በፌደራል መንግስቱ ዘይት ሱካ እንደ ወዘተ ይቀርቡ የነበሩ አሁን ባለው ሁኔታ ተሟልተው የማይቀርቡበት ሁኔታ የሲሚንቶና ወዘተ የነዳጅም ጨምሮ ያለው ስርጭት ሁኔታውም ችግር ያለበት በመሆኑ በእነዚህ በነዳጅና በሲሚንቶ አካባቢ ወደ ክልላችን ምርቱን በማምጣት በፍትሃዊነትና በሐቀኝነት በማከፋፈል ያለውን መዛባቶች ለማስተካከል የሚያስችል አስተዳደራዊ ስራ እየሰራን ያለ ነው። በድጎማ የሚመጡ ምርቶች ላይ ግን እየተነጋገርን ያለ ነው። ፌደራል መንግስት የሚወስደውን አቅጣጫ ተከትለን እኛም ተግባራዊ ነው የምናደርገው። ምናልባት በመስኖም እየተመረቱ ምርቶች አሁን ወደ ገበያ እየቀረቡ ስለሆነ እነዚህም የኑሮ ውድነት ለማርገብ አስተዋጽኦ የሚያደርጉ ይመስለናል። በተረፈ የማህበረሰባችን የገበያ አቅም ለማሳደግ በዚሁም የኑሮ ውድነት እንዲቋቋም ለማድረግም የተሳለጠ ስራ ለመስራት እየሞከርን ያለ ነው። ግን ይሄ ችግር መሆኑን አምነን በተጨማሪም እየገመገምን የሚቻለውን ሁሉ ለማድረግ ዝግጁ ሆነን ያለን።
መንግስት የስራ እድል መፍጠር አለመቻሉ በእንቅርት ላይ ጆሮ ደግፍ ሆነብናል በማለት ነዋሪዎች በመንግስት ላይ የሚያቀርቡትን ትችት በተመለከተ አቶ ደስታ ይህንን ተናግሯል።
ሆኖ ጊዜ በእግዚአብሔርና በቋሚ ወደ 90,000 የሚሆን ሰዎች ስራ እድል እንዳገኙ በከተማና በከተማ የሚያሳይ ነው። ከዚህ ውስጥ በተጨባጭ ስራ እድል ፈጠራ ለመደገፍ ወደ 83 ሚሊዮን የብድር ገንዘብም ስርጭት እንደተደረገ ነው ማየት የተቻለው። ከዚህ ውስጥ ወደ 8,000 የሚደርስ በክልሉ ባሉ በተለያዩ ክፍት ቦታዎች ላይ የተፈጸመ ቀጠር ነው። በቴክኒክና ሙያም ሆኖ በደረጃ 4 በደረጃ 3 እንዳግባቡ እንደየዘርፉ ባህሪ ቅድሚያ በሚሰጣቸውና ከዚህ ጋር ተያያዥ የሆኑ ሙያዎችን መሰረት ያደረገ ለየታ ተደርጎ በተደራጀ ሁኔታ በቅንጅት ወደ ስራ ለማስገባት እየተሰሩ ያሉ ስራዎች አሉ። በእነዚህ ድምርና በኢንዱስትሪዎች በባለሀብቶችና በራሳቸው ተደራጅቶ መስሪያና ሌሎች ድጋፎች አግኝቶ ስራ የተፈጠረላቸው በድምሩ ስናይ በክልሉ ውስጥ በርካታ ስራ እድል መፈጠሩን የሚያሳይ ነው። በአሃዝ ደረጃ ግን ቅድም የገለጽነው ነው። ግዛቤም ቋምም ተጨምሯል።
ወራትን ያስቆጠረው የኑሮ ውድነት መፍትሄው ምንድነው ብለን ጠየቅናቸው። የአዋሳ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪ ዶክተር ደገላ ያርገኖ 4 የመፍትሄ ሀሳቦችን እንደሚከተለው ጠቅሷል።
ዋጋ ንረት ምክንያቱ ብዙ ነው። ዞሮ ዞሮ መፍትሄው ከየምክንያቱ አኳያ ነው መፍትሄ መስጠት የሚቻለው። መፍትሄው ላይ ነው ያንተ ፍላጎት። ስለዚህ መፍትሄው ለምሳሌ በመንግስት ፍላጎት መጨመር ምክንያት የመጣ ከሆነ መንግስት ለምሳሌ ገንዘብ አትሞ በኢኮኖሚ ውስጥ መጨመሩ ምክንያት መንግስት ኢንቨስት የማድረግ ፍላጎቱ በመጨመሩ ምክንያት ብዙ ገንዘብ በኢኮኖሚ ውስጥ ሲነገባ የሚመጣ ከሆነ በሞኒተሪ ፖሊሲ አለ የገንዘብ ፖሊሲ የሚባለው። ስለዚህ መንግስት መልሶ በዛ መንገድ ሊቆጣጠረው ይችላል ማለት ነው። ሁለተኛውና መሰረታዊ በኢትዮጵያም ሊሰራ የሚችለው ደግሞ ያው የግብርና ምርቶች በተለይ የኛ የዋጋ ንረት የሚያያዘው ከምግብ እህሎች ጋር የተገናኘ ነው። ኮንሱመር ፕራይስ ኢንዴክስ የምንለው የሸማች የዋጋ ህዳግ አለ። አማካይ ነገር ነው። በመሰረታዊነት ያው ሸማቾች የሚገዛቸው ነገሮች ላይ ከአመት አመት ከጊዜ ወደ ጊዜ የዋጋ ንረት እንዴት እየጨመረ ነው የሚለውን የሚያሳይ ነገር ነው። እንግዲህ ኮንሱመር ኢንዴክስ የምንለው ያ ነው እንግዲህ ኢንፍሌሽን የሚያመለክት። ስለዚህ ይሄ ደግሞ አቅርቦት ከማሻሻል ጋር እያያዛል፣ ምርት ከማብረት ምርታማነት ከመጨመር ጋር።
ዶክተር ደገላ የዋጋ ንረትና የኑሮ ውድነት በተመለከተ ዝርዝር ጉዳዮችን ማብራርቷል። በሌላ ዝግጅት ይቀርባል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ፋርማጁ በሚከተል ስም በሚታወቁት የሶማሊያ ፕሬዚደንት መሐመድ አብዱላሂ መሐመድ ደጋፊዎችና ተቃዋሚዎች መካከል የተቀሰቀሰ ግጭት ዋና ከተማዋን ሞቃዲሾን ካናወጠ በኋላ የሀገሪቱ ጠቅላይ ሚኒስትር መሐመድ ሁሴን ሮቤል መረጋጋት እንዲፈጠርና ንግግር እንዲጀምር ጥሪ አቅርበዋል። መሐመድ ካሂዬ ከሞቃዲሾ የላከውን ዘገባ ጽዮን ግርማ ታቀርበዋለች።
ሶማሊያ ውስጥ ምርጫን በተመለከተ የተካሄዱት ድርድሮች መክሸፋቸውን ተከትሎ ትላንት እሁድ በተቀሰቀሰ ግጭት ዋና ከተማዋን መቋድሾን አናውጧታል። የዓይን እማኞችና የከተማዋ ነዋሪዎች እንደገለጹት የተታኮሱት የፕሬዝዳንት መሐመድ አብዱላሂ መሐመድ ወይም ፋርማጆ ታማኝ ኃይሎችና ከተቃዋሚ መሪዎች ጎን የተሰለፉ የሀገሪቱ የጦር ሰራዊት አባላት ናቸው ተብሏል። የከተማዋ ነዋሪዎች ትላንት እሁድ ማምሻውን በማፍጠር ላይ እንዳሉ ተኩስ መስማቱን የተናገረ ለደህንነቱ ሲል ስሙ እንዳይገለጽ የጠየቀ እማኝ የመንግስቱ ወታደሮች በጦር መሳሪያና በሮኬት ተወንጫፊ ፈንጂ ተታክሷል ብሏል።
ወሃን ረባ ሀልካን ኢናን ወሸገ ሸዓብ ሶማሊያ ኢናን ከሁማ ዲባቀዲ ዳዓዴ ኢሊ ወቀል ቀልቢልና የአምኒገ የነበደ
የሀገሪቱ ጠቅላይ ሚኒስትር መሐመድ ሁሴን ሮቤል በዋና ከተማዋ መቋድሾ በአንድ ምሽት በመንግስቱ ወታደሮችና በተቃዋሚዎች መካከል በድንገት በተከሰተ ግጭት ማዘናቸውን ገልጸዋል። አያይዘው የተፈጠረውን አለመግባባት ለመፍታትና ግጭቱን ለማብረድ ውይይትና መግባባት አማራጭ የሌለው ብቸኛ መፍትሄ ነው ብለዋል። የሶማሊያ ተቃዋሚዎች የፈርማጆን የደህንነት ሰራተኞች ሲወቅሱ የደህንነት ሚኒስትሩ ሐሰን ሃንደበይ በበኩላቸው ወቀሳና ክሱን ያስተባብላሉ። ሆኖም ቀውሱ የተከሰተው ምርጫው ከመራዘሙ ጋር ተያይዞ ነው። የሶማሊያ የፌደራል መንግስትና ተቃዋሚ መሪዎች ምርጫዎቹን በሚመለከት ባደረጉት ድርድር ሳይስማሙ መቅረታቸውን ተከትሎ የሀገሪቱ ምክር ቤት ስልጣን ላይ ያለው መንግስት ለሁለት አመታት እንዲቀጥል ውሳኔ ሰጥቷል። ከዚያ ወዲህ በሁለቱ ወገኖች መካከል ጠብ ተፈጥሯል። ምክር ቤቱ ውሳኔውን ካሳለፈም በኋላ በማግስቱ በፕሬዝዳንት ፈርማጆ ፊርማ ህግ ሆኖ ተደንግጓል። የዓለም አቀፉ ማህበረሰብ የፈርማጆን ስልጣን ለማራዘም የተወሰደ እርምጃ በሶማሊያ መረጋጋት ሊኖረው የሚችልውን አሉታዊ አንደምታ በመግለጽ እያስጠነቀቁ ባለበት በዚህ ወቅት የሶማሊያ ተቃዋሚ ህግ አውጪዎችም በፈርማጆ ስልጣን መራዘም ተቃውሟቸውን ማሰማት ቀጥለዋል። የተቃዋሚ ፓርቲ አባል የሆኑት መሐመድ ሐሰን ኢድሪስ እንደተናገሩት መንግስት በመዲናዋ በተነሳው ሁከት ላይ የወሰደው እርምጃ ለውይይት ዝግጁ አለመሆኑን የሚያሳይ ነው ብለዋል።
His appreciation of the operation by the security forces clarifying that he isn't calling to calm the situation.
ጠቅላይ ሚኒስትሩ የጸጥታ አካላት የወሰዱትን እርምጃ ማድነቃቸው ሁኔታው እንዲረጋጋ አለመፈለጋቸውን ያሳያል። በተቃራኒው እየተካሄደ ያለውን ከህገ መንግስቱ ውጪ ስልጣን የማራዘም ህገወጥ ስራ የሚያበረታታ ነው።
ባለፈው ሳምንት የአፍሪካ ህብረት የሶማሊያ መሪዎች የፈርማጆን ስልጣን ማራዘም በማስቀረት በመርጫ ዙሪያ ንግግር እንዲጀምሩ ጥሪ ቀርቦ ነበር። በመጪዎቹ ሳምንታትም ህብረቱን የሚወክሉ ልዑካን ቡድኖች ሶማሊያን እንዲጎበኙ ይላካሉ። በኳታር ዩኒቨርሲቲ የጸጥታ ጉዳዮች ጥናት ረዳት ፕሮፌሰር የሆኑት አፊያሪ ኤልሚ እሁድ ዕለት በሶማሊያ መቋድሾ ውስጥ የታየው አይነት የታጣቂዎች ግጭት እንዳይደገም ብቸኛው አማራጭ ውይይት ብቻ ነው ይላሉ።
I think there is only one way out of the situation at the moment and that is to go back to the negotiating table.
በአሁኑ ሰዓት ከዚህ ሁኔታ ውስጥ ለመውጣት ያለው ብቸኛው አማራጭ አንድ ብቻ ይመስለኛል። እሱም ወደ ውይይት ጠረጴዛ መመለስና የፖለቲካ አለመግባባቶችን መፍታት እንዲሁም ለሁከቱ መነሻ የሆነውን በምርጫ ዙሪያ ያሉ ችግሮችን በቅድሚያ መፍትሄ መፈለግ ነው።
በሶማሊያ የሚገኘው የተባበሩት መንግስታት ቢሮ ሁሉም ፓርቲዎች ራሳቸው ላይ ጥብቅ ቁጥጥር እንዲያደርጉ የጠየቀ ሲሆን በአስቸኳይ ወደ ውይይት እንዲመለሱም ጥሪ አቅርቧል።
ደግሞ ወደ ዩናይትድ ስቴትስ እናመራለን። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በፕሬዝዳንትነት የቆዩበትን የመጀመሪያዎቹን 100 ቀናት አስመልክቶ በዚህ ሳምንት ለምክር ቤት አባላት ንግግር ያሰማሉ። በቅርቡ ከህዝብ በተሰበሰበ የአስተያየት መልእክያ መሰረት ትንሽ በለጥ ያለ ቁጥር ያላቸው አብዛኞቹ አሜሪካውያን የሥራ ፈጻጸማቸውን ደግፈዋል። የዲሞክራትና የሪፑብሊካውያን መሪዎቹ ፕሬዝዳንቱ በዚህ ንግግራቸው እንዲያስሟቸው የሚፈልጓቸው ብዙ ነገሮች እንዳሉ ተመልክቷል። የአሜሪካ ድምፅ ዘጋቢ ሚሼል ኩዊን ዘገባ ልካለች። ደረጀ ደስታ ያቀርበዋል።
ፕሬዝደንት ባይደን መቶኛ የሥራ ቀናቸውን አስመልክቶ ለሁለቱም የምክር ቤት አባላት በጋራ የሚያሰሙት ንግግራቸው ባሳለፏቸው 100 ቀናት ውስጥ ያከናወኗቸውን አብይ ሥራዎችና በመጪዎቹ ወራት ሊያከናውኗቸው ስላቀዷቸው አጀንዳዎቻቸው ይፋ ያደርጋሉ ተብሎ ይጠበቃል። በቅርቡ የዋሽንግተን ፖስትና የኤቢሲ የዜና ማሰራጫዎች አማካኝነት ከህዝብ የተሰበሰበው አስተያየት እንደሚያመለክተው 52 ከመቶ የሚሆኑ አሜሪካውያን የፕሬዝደንቱን የሥራ አፈጻጸም ደግፈዋል። በቁጥር ትንሽ በለጥ ያለው ይህ አሃዝ በቅርቡ ጊዜ ከነበሩ የቀድሞ ፕሬዝደንቶች ሁሉ ዝቅ ያለ ሲሆን ከቀድሞ ፕሬዝደንት ዶናልድ ትራምፕ ከነበሩበት ተመሳሳይ ጊዜ አንጻር ግን የበለጠ ሆኖ ታይቷል። በጥቁሩ ጆርጅ ፍሎይድ ግድያ ተወንጅለው ጥፋተኛ የተባሉት የቀድሞ ፖሊስ መኮንን የሰሞኑ ዜና ከሆኑ በኋላ ባይደን በዚህ ንግግራቸው ያነሱታል ተብሎ የሚጠበቀው በጆርጅ ፍሎይድ ስም የተሰየመው የፖሊሶችን አሰራር ደንብ ማሻሻያዎችን ይሆናል ተብሎም ተገምቷል። የዲሞክራቶቹ የፖሊስ አሰራር ማሻሻያ ረቂቅ በፍሎይድ ስም የተሰየመ ሲሆን የተወካዮቹን ምክር ቤት አልፎ ወደ ህግ መወሰኛው ምክር ቤት አምርቷል። የተወካዮቹ ምክር ቤት አባል የሆኑትና የካሊፎርኒያ ዲሞክራት ካረን ባስ ረቂቁን አስመልክቶ እንዲህ ይላሉ።
I hope that he lifts up the issue again and that he talks about the urgency of doing something right now.
በአሁኑ ወቅት ባስቸኳይ አንድ ነገር መደረግ ያለበት መሆኑን በመግለጽ ጉዳዩን አንስተው እንደገና ነፍስ ይዘሩበታል ብዬ ተስፋ አደርጋለሁ። እኛም ጉዳዩን አንስተን ወደፊት እንድንገፋበት ማበረታቻ የሚሆነን ይመስለኛል።
ይሁን እንጂ የሪፐብሊካን መሪዎች ባይደን በንግግራቸው እንዲያነሱ የሚፈልጉት በዩናይትድ ስቴትስ እና ሜክሲኮ ድንበር ያለውንና እነሱ ቀውስ ብለው የሚጠሩትን የስደተኞች ጉዳይ ነው። ቀደም ሲል በተጠቀሰው የህዝብ አስተያየት መለኪያ 53 ከመቶ የሚሆኑ አሜሪካውያን ባይደን የስደተኞች ሁኔታ የያዙበትን መንገድ አልተቀበሉትም። የፍሎሪዳው ሪፐብሊካን ሴኔተር ሪክ ስካት እንዲህ ብለዋል።
We have to create security at the border and let's figure out how we make this a country where people that want to live the dream that we want to live can come in here on a legal basis.
የድንበሩን ደህንነት ማስጠበቅ አለብን። ከዚህ በኋላ ይሄን ሀገር በህጋዊ መንገድ ህልማቸውን ለመፈጸም የመጡ ሰዎች እኛ ለነኖር የምንፈልገውን ህልም መኖር የሚችሉበትን መንገድ መፈለግ እንችላለን።
የባይደን አስተዳደር የስደተኞቹን ፍሰት ከመንጫቸው ለመክታት በማዕከላዊ አሜሪካ ሁኔታዎች የሚሻሻሉበትን መንገድ የሚያስችሉ ፖሊሲዎችን ለማውጣት እያሰበ ነው። የአስተዳደሩንም ጥረት እንዲያግዙ ልዩ ኃላፊነት የተጣለባቸው ምክትል ፕሬዝደንት ካማላ ሃሪስ በሚቀጥለው ሰኔ ወደ አካባቢዎቹ ያመራሉ ተብሎ ይጠበቃል።
በዘንድሮው የኦስካር ሽልማት የተለያዩ አናሳ ማህበረሰብን የሚወክሉ ተሸላሚዎች የወርቅ ቅብ የሆነውን ቅርጽ በመውሰዳቸው ሽልማቱ እጅግ ብዝሃነት የታየበት እንዲሆን አድርገዋል። ለምርጥ ተዋናይ ሲኒማቶግራፈር የሚሰጡት የዕለቱ 3 ዋና ዋና ሽልማቶች ግን ለነጭ እጩዎች ተሰጥተዋል። ፔኔሎፕ ፓውሉ ያጠናቀረችውን ዘገባ ስምንሽ ቆይታ ታቀርባለች።
በትውልድ ቻይናዊት የሆነችው አሜሪካዊቷ ፊልም ሰሪ ክሎይ ዣው ኖማድላንድ በተሰኘው ፊልሟ የዘንድሮ ኦስካር ምርጥ ምስል አሸናፊ ሆናለች። ፊልሙ በምዕራብ አሜሪካ የሚኖረውን ዘላን ማህበረሰብ ህይወት የሚያስቃኝ ሲሆን በፊልሙ ላይ የተወሰኑ ተዋናያን ከአሜሪካውያን ዘላኖች ጋር አብረው በመኖር ይተውናሉ። ትላንት በተካሄደው 93ኛው ኦስካር ሽልማት የምርጥ ተዋናይትን ሽልማት የወሰደችው ደግሞ ፍራንሲስ ማክዶርማንድ ፈርን የተሰኘች በ60ዎቹ ውስጥ የምትገኝ ገጸ ባህሪ ወክላ በተጫወተችበት ፊልም ነው። ገጸ ባህሪዋ በ2008 አሜሪካ ውስጥ በደረሰው የኢኮኖሚ ቀውስ ምክንያት የተወሰኑ ቀውሶቿን በመኪናዋ ውስጥ ከታ በመላው አሜሪካ የምታደርገውን ጉዞ ያስቃኛል።
My mom says that you're homeless. Is that true?
No, I'm not homeless. I'm just
ክሎይ ዣው የምርጥ ዳይሬክተርነቱን የኦስካር ሽልማትን በመውሰድ የመጀመሪያዋ ነጭ አልሆነችና ሁለተኛዋ ሴት ለመሆን በቅታለች። ስለ ፊልሟም ይሄን ብላለች።
There's something about the vastness and the beauty of the American West.
በምዕራቡ የአሜሪካን ክፍል በጣም ሰፊና የሚያምር ነገር አለ። ይህ በርካታ ትውልዶችን ያነጸ ነው። እዛ ሲሆን ከኔ የበለጠ ግዙፍ ነገር አካል እንደሆንኩ ይስማኛል። ያንን እንዳለ ጠብቆ ማቆየት ይቻላል።
Everything all right?
Who are you?
I say it's me, Paul.
Oh, I live here.
በዘንድሮ ኦስካር የምርጥ አክተር አሸናፊ የሆነው ደግሞ አንቶኒ ሆፕኪንስ ሲሆን ሽልማቱን ያገኘው በመርሳት በሽታ በመጠባቱ አይምሮን እየሳተ የመጣ አባት ወክሎ በተጫወተው ገጸ ባህሪ ነው። ደቡብ ኮሪያዊቷ ተዋናይት ዮን ዮ ቻንግ ደግሞ ሊ አይዛክ ቻንግ በሰራው ስደተኛ ኮሪያውያን በአሜሪካ ያላቸውን ህይወት በሚያሳይ ፊልም ላይ ባሳየችው ብቃት የምርጥረዳት ተዋናይነት ሽልማት አግኝታለች። በፊልሙ ላይ ዩዋን ዮ ቻንግ የተጫወተችው በስራ ብዛት የደከመች ልጇንና የልጇን ባል ልጆች በማሳደግ ለማገዝ ከደቡብ ኮሪያ የምትመጣ አያት ገጸ ባህሪ ወክላ ነው።
አይጎ አይጎ ስትሮንግ ቦይ።
ዳንኤል ካሉያ ደግሞ የምርጥረዳት ተዋናይ ኦስካር ሽልማት ያገኘው Judas and the Black Masai በተሰኘው ፊልም ላይ የብላክ ፓንተር መሪና የፍሬድ ሃምፕተን አቀንቃኝ ሆኖ ጥቁር ገጸ ባህሪያቶች ብቻ በተሳተፉበት ፊልም ላይ ድንቅ ብቃት በማሳየቱ ነው። ሃምፕተን እንደ አውሮፓውያን አቆጣጠር በ1969 በፖሊስ እጅ ህይወቱ ያለፈ ጥቁር ሲሆን የ21 አመት ወጣት ነበር።
Anywhere is people. Is power.
ኖር ማንክ በተሰኘው እንደ አውሮፓውያን አቆጣጠር በ1930ዎቹ የነበረውን የሆሊውድ ታሪክ የሚያሳየው የዴቪድ ፊንቸር ፊልም የምርጥ ሲኒማቶግራፊ ሽልማት አሸናፊ ሲሆን በዘንድሮ ኦስካር ሽልማት ለነጮች ከተሰጡት 5 ዋና ዋና ሽልማቶች መካከል አንደኛው ነው። ይህም የዘንድሮ የኦስካር ሽልማት በአብዛኛው ብዝሃነት የታየበት ሆኖ እንዲያልፍ አድርጎታል። በፓናሎፔ ፓውሎ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አሁን ምርጫነክ ተነበር። ከሳምንታት በኋላ የሚካሄደው የኢትዮጵያ ሀገር አቀፍ ምርጫ ከቀደሙት 5 ምርጫዎች የተለየ እንደሚሆን የሚጠቁሙ በቂ ምልክቶች መኖራቸውን አንድ አንጋፋ የህገ መንግስት ህግ ምሁር ተናግረዋል። ምርጫ ቦርዱን የመሳሰሉ የዲሞክራሲ ተቋማት እንደገና መደራጀት ደግሞ ከምልክቶቹ አንዱ መሆኑን በአዲስ አበባ ዩኒቨርሲቲ የህገ መንግስት ህግ መምህር ዶክተር ጌታቸው አሰፋ ጠቁመዋል። አስተያየታቸውን የሰጡ አንዳንድ የአዲስ አበባና የሌሎች ከተማዎች ነዋሪዎችም ዲሞክራሲያዊ መብታቸውን ለመጠቀም ድምፅ እንደሚሰጡ ገልጸዋል። ምርጫው ነፃና ጠንካራ ፉክክር የሚታይበት መሆኑን እንደሚጠራጠሩ የገለጹም አሉ። የአሜሪካ ድምፅ ሬዲዮ እንዲሁም አህዱ ሬዲዮ እና ቴሌቪዥን በጋራ ያዘጋጁትና ለምን ይመርጣሉ ሲሉ ዜጎችን የጠየቁበት በባለሙያም ያስተነተኑበት የቴሌቪዥን ስቱዲዮ ውይይት ነው የዚህ ዘገባ መነሻ። ውይይቱን የመሩት እስክንድር ፍሬው ከአሜሪካ ድምፅ እና ሊዲያ አበበ ከአህዱ ሬዲዮ እና ቴሌቪዥን ናቸው። ከአዋሳ በተሰበሰበ የነዋሪዎች አስተያየት ይጀምራል።
ምርጫ የምንመርጠው ማንኛውም ህዝብ ማንኛውም ሀገር ያው መንግስት እንዲኖረው ይፈልጋል። ምርጫ ደግሞ ዲሞክራሲያዊ የሆነ ፍትሃዊ የሆነ ምርጫ ሊኖረን ይገባል። የሚያስተዳድረንንም መምረጥ ደግሞ ግድ ነው። ስለዚህ አንድ መንግስት መኖር ስላለበት ትክክለኛና እውነተኛ የሆነ ለህዝብ የሚሰራ መንግስት መኖር ስላለበት የሚያስተዳድርም መንግስት መኖር ስላለበት ያለ መንግስት መኖር ስለማይቻል ያው እመርጣለሁ።
ባይመርጡስ?
መምረጥ አለብኝ። ምክንያቱም መምረጥ ግዴታዬ ነው። ምክንያቱም መንግስት ከሌለ ሁሉ ነገር የለም ማለት ነው። ያለ መንግስት ደግሞ መኖር አይቻልም። የሚያስተዳድረንን አካባቢያችንን አገሪንም የሚያስተዳድረውን መምረጥ ግዴታ ስለሆነ እመርጣለሁ።
ምርጫ መምረጠው አንደኛ የራሴን የዲሞክራሲያዊ ስርዓቱን ኤክሰርሳይዝ ለማድረግ ነው። በሌላ በኩል ምርጫን መምረጥ የስልጣኔ ጫፍ ነው። ይሄ ስለ የኢትዮጵያን ህዝብ ከነም ከግል ጀምሮ በማህበራዊ በፖለቲካሊ በኢኮኖሚካሊ ቺን ሀገር በተሻለ ሁኔታ መምራት የምችል መንግስትን መርጬ እኔ የራሴን እድልም በራሴ የመወሰን ስልጣን የምሰጥ እድል በመሆኑ ምርጫን ለመምረጥ የራሴን ዝግጅት እያደረኩኝ ነው።
ምርጫን መምረጠው እኔ በራሴ መንግስት በየወቅቱ ያው ምርጫ ይመጣል። ምርጫ ሲመጣ እኔ ምርጫውን የሚመርጠው መንግስትን የሚያስተዳድር ህዝብን የሚያስተዳድር መልካም አስተዳዳሪ መልካም ልማት ለህዝቡ የሚያመጣ ሰላምን የሚያስፈን መንግስት ለማቆም ነው ምርጫ በራሴ በኩል የሚመርጠው። ካልመረጥኩኝማ ማን ያስተዳድራል? ልማት ማን ያመጣል? ፖለቲካን ማን ያረጋጋል? ልማትን ሁሉን ነገር ጸጥታን የሚያረጋጋ ሰው አይኖርም። ሰው እርስ በርስ ግጭት ሊፈጥር ይችላል። ግን በምርጫ ህዝቡ ወዶ እኔም ወድጄ የመረጥኩት ሰው መልካም ልማት መልካም አስተዳደር ስለሚያመጣ ነው። ያለ ምርጫ ደግሞ መንግስት ሊኖር አይችልም፣ ፖለቲካም ሊኖር አይችልም። ፖለቲካም ማይረጋጋ መንግስትም ስለማይረጋጋ በየወቅቱ በሚመጣ ምርጫ ሂደት ላይ እኔ ለራሴ የሚሆነውን ይጠቅመኛል የምለውን ፓርቲ መምረጥ ስለሚያስፈልግ ነው።
እንግዲህ ቀደም ብለን እንደተከታተልነው ዶክተር ከሐዋሳ የሰበሰብናቸው ተመልካቾቻችን ሐሳባቸውን በዚህ መልኩ ነው ያጋሩን። ለምን እንደሚመርጡ ተስፋቸውን እንዲሁም ደግሞ ካልመረጡስ ምን ይከሰታል የሚለውን ነገር አስተውለናል። እስክንድር
አዎ፣ እንግዲህ ሊዲያም እንዳለችው የሐዋሳ አስተያየቶችን አድምጠዋል ዶክተር ጌታቸው። ዜጎች ለምን ይመርጣሉ? ለምን ተመርጣላችሁ? በሚለው ጥያቄ ወይ ቀረበው መምረጥ እንግዲህ ጊዜ ይጠይቃል። ሰዎች ጊዜ ወስደው ሰዓት መድበው ነው የሚመርጡት። ምርጫ ካርድ መውሰድ አለ። ከዛ በኋላ የፓርቲዎችን ፕሮግራሞች መከታተል፣ የድምጽ መስጫው ቀን ደግሞ ተሰልፎ ድምጽ መስጠት አለ። ይሄን ሁሉ ለምን ያደርጋሉ ዜጎች? ዜጎች ለምን ይመርጣሉ? ዶክተር ጌታቸው ተመሳሳይ ጥያቄ ለርሶ እናንሳ።
እሺ፣ አመሰግናለሁ። አይ ቲንክ አስተያየት ሰጥሮቹ በጥሩ ሁኔታ የገለጹት ይመስለኛል። ዜጎች የሚመርጡበት ምክንያት እንግዲህ ይሄ አሁን የተባለው ኮስት አለው ማምረጥ፣ የጊዜ ኮስት አለው፣ የተለያዩ ኮስቶች አሉት፣ በዛው
ወጪ አለው፣
ወጪ አለው፣ ወጪ አለው። እና ያንን ወጪ ደግሞ ከዛ የተሻለ ጥቅም ይሰጣል በሚል ዜጎች ለምርጫ ይሳተፋሉ። አስተያየት ሰጪዎቹ እንደገለጹት በተለያየ ምክንያት የዜጎች የመምረጥ ፍላጎት ይነሳሳል። ቲዮሬቲካሊም በጥናትም እንደሚገለጸው 3-4 ወይም 5 የሚሆኑ ምክንያቶች አሉ ዜጎች በምርጫ የሚሳተፉበት ምክንያት። ዋናው የዜጎች የዴሞክራሲ ግንዛቤ እና ምርጫ ለዴሞክራሲ ስርዓት መገንባት እና ለዴሞክራሲ ስርዓት ቀጣይነት ያለውን ጥቅም ዜጎች የሚገነዘቡ ሲሆን፣ በዴሞክራሲያዊ ስርዓት ውስጥ ያለ ምርጫ መንግስት ሊቋቋም እንደማይገባ ግንዛቤ ሲኖር ነው። ስለዚህ ይሄ አንደኛው እና ዋንኛው ዜጎች በመመረጣቸው ዴሞክራሲ ስርዓት ግንባታውና ለስርዓቱ ቀጣይነት አስተዋጽኦ አድርጋለሁ ማድረግ ይገባኛል የሚል ሐሳብ ይዘው ነው ዜጎች የሚሳተፉት። አንደኛው ይሄ ነው። ሁለተኛው እንደ ዜግነት ግዴታ ወይም ዜግነት ኃላፊነት ተደርጎም ዜጎች ለምርጫ ዝግጁ ይሆናሉ። በምርጫ መሳተፍ የዜግነት ኃላፊነቴ ነው እና በዚህ ምክንያት ኃላፊነቴ መወጣት አለብኝ የሚልም አንድ ምክንያት ተደርጎ ሊወሰድ ይችላል። ሌላው የድምጼ ዋጋ አለው። ቀደም ሲል ከዴሞክራሲ ስርዓት ግንባታው እና ቀጣይነት ጋር ተያይዞ የምሰጠው ድምጽን በመቀየር የምፈልገውን መሪ በመምረጥ አስተዋጽኦ አለው የሚል ግንዛቤም አንዱ የሚያነሳሳ ምክንያት ነው። ሁለተኛው ከዚሁ ጋር ተያይዞ ባይመርጡ የማይፈልጉት ሰው እንደሚያስተዳድራቸው ይገነዘባሉ። ስለዚህ ሪስክ አለው አለመምረጥ። ይህንን ሪስክም አቮይድ ለማድረግ ዜጎች እንዲሁ የሚፈልገው ከኔ ጋር ሀሳብ ጋር የሚሄደውን ፖሊሲ የያዘው ፓርቲ ቢመረጥ ይሻላል ሌላው ከሚመረጥ እኔ ዝም ባለመምረጥ የተነሳ ወይም እኔና መሰሎች ባለመምረጣችን ምክንያት እንደዚህ አይነት ችግር ከሚፈጠር የሚልም መነሳሻ አለ። ሌላው አይ ቲንክ በጥናት እንደሚታየው በተለይ በብዛት ሰዎች መራጮች መውጣትን በሚመለከት ጥሩ የፖለቲካ ፕሮግራምና ቅስቀሳዎች እንዲሁ በዜጎች የመምረጥ ፍላጎት ላይ ከፍተኛ ለውጥ ያመጣሉ። ስለዚህ ጥሩ ሁኔታ የሚከሰቅስ ፖለቲካ ፓርቲ፣ የሚወደድ የሚከበር የፖለቲካ መሪ ለምርጫ በሚቀርብበት ጊዜ ያንን መሪ ለመምረጥ ወይም ፓርቲውን ለመምረጥ እንዲሁ የሚቀርቡት ሀሳቦችና ፖሊሲዎች ፐርሱዌድድ በመሆን በመነሳሳት የመምረጥ ፍላጎታቸው ሊጨምር ይችላል። ስለዚህ እነዚህ ምክንያቶች በጥናት የተደገፉ ናቸው። እና አይ ቲንክ ቀደም ሲል አስተያየት ሰጪዎቹም እንደገለጹት በየመክሉ የተሰጡት ለምሳሌ ሁለተኛው ተናጋሪ በዲሞክራሲ ስርዓት ውስጥ ያለኝን አስተዋጽኦ የዲሞክራሲው ቀጣይነት እንዲኖረው አስተዋጽኦ ለማድረግ ነው የሚለው ከነዚህ ካነሳናቸው ጋር የሚሄዱ ናቸው። አይ ቲንክ በአጠቃላይ የምርጫና የዲሞክራሲን ግንኙነት እና ቁርኝት የተገነዘበ ዜጋ እና ያለ ምርጫ የመንግስት ሊቆም አይችልም። በዚህ ዘመን ባለንበት የ21ኛው ክፍለ ዘመን ያልተመረጠ መንግስት አገርን ሊያስተዳድር አይችልም እና ምርጫ ዴሞክራሲ በትክክል ስራ ላይ ውሏል ብለን ለማለት ነፃ ፍትሃዊ እና በየጊዜው ደግሞ የሚደረግ ያለማቋረጥ ጊዜውን ጠብቆ ወቅቱን ጠብቆ የሚካሄድ ምርጫ ለዴሞክራሲ ስርዓት ዋና መሰሶ መሆኑን የዜጎች የተገነዘቡ ይመስለኛል። አሁን ከሰማናቸው አስተያየቶችና እነዚህ ምክንያቶች ይመስለኛል ዜጎች የሚመርጡበት ምክንያት።
መልካም ዶክተር፣ እንግዲህ ይሄ በዋና በጽንሰ ሐሳብ ደረጃ ዜጎች የሚመርጡበት ነው። እርሶም እንዳነሱት አስተያየት ሰጪዎቹም የሚመርጡበትን ምክንያት አስቀምጠዋል። ይህ ሆኖ ሳለ ግን ያለፉት ምርጫ በሀገራችን የተከናወኑት ስለምን እክል የበዛባቸውና በጣም የሚታሙ ሆኑ የሚለውን ከመሰረቱ ውስጥ የምርጫ ችግር በኢትዮጵያ አለ ወይ የሚለውን ብናይ ደግሞ መልካም ነው።
ጥሩ፣ እንደገለጽሽው ያለፉት ምርጫዎች እንግዲህ ከንጉሱ ዘመን ጀምሮ ከኃይለ ሥላሴ ዘመን ጀምሮ ምርጫ ሲካሄድ ነበር። በኃይለ ሥላሴ ዘመን ፖለቲካ ፓርቲዎች ባይኖሩም ሁሉም የምክር ቤት አባላት በግል እጩነት እየቀረቡ ተወዳድረው ይመረጡ ነበር። በተለይ ከሁለተኛው የንጉሱ ህገ መንግስት ከወጣ ጊዜ ጀምሮ 1948 ህገ መንግስት ከወጣ ጊዜ ጀምሮ ከዛ በኋላ የመጣው የደርግ መንግስት ነው። የደርግ መንግስትም ህገ መንግስቱ ከወጣበት ጊዜ ጀምሮ ቢያንስ አንዴ ወይም ሁለቴ ምርጫ ተካሂዷል፣ የብሔራዊ ሸንጎ የተመረጠበት ጊዜ። ከዛ በኋላ እንግዲህ አሁን ኢህአዴግ ስልጣን የያዘበት 1983 ጀምሮ ያለው ነው። የሽግግር ጊዜ የተካሄዱ አንድ ሁለት ምርጫዎች አሉ። አንደኛው የሽግግር ወቅት በክልሎች የተካሄደው ምርጫ ነው በሽግግር ጊዜ። ሁለተኛው የህገ መንግስቱን የሚያጸድቀው አርቃቂ ኮሚሽን ከአርቃቂ አሰምብሊ የህገ መንግስት ጉባኤ የተመረጠበት ጊዜ ነው። ከዛ በኋላ ደግሞ በአዲሱ ህገ መንግስት ላይ ተመስርቶ አምስት ምርጫዎች ተካሂደዋል። ቀደም ሲል እንደገለጽሽው ሊዲያ፣ አይ ቲንክ ምርጫዎቹ በሙሉ በዓለም አቀፍ የምርጫ ተቀባይነት ስታንዳርድ በምንመለከትበት ጊዜ ጉድለት እንዳለባቸው የተለያዩ ሪፖርቶች ያሳያሉ። ይሄ በተለይ ከ1987 ጀምሮ ያለው የኢህአዴግ መንግስት ስለሆነ መንግስት በመጨረሻ አሁን ከሁለት ከሶስት አመት በፊት የተደረገው ለውጥ ላይ የምርጫዎቹ ሁሉ ችግር እንደነበረባቸው በመንግስት ሳይቀር ምስክርነት የተሰጠበት ነው። ይሄ እንግዲህ ከምርጫ ቢካሄድም ምርጫው ነገር ግን የአንድን ምርጫ ዴሞክራሲያዊ የሚያስብሉ ቅድመ ሁኔታዎች አልተሟሉም ማለት ነው። እና ይሄም አንዱ የምርጫው በየወቅቱ መካሄዱ ብቻ ሳይሆን ምርጫው ፍትሃዊና ነፃ ነው ወይ የሚለው ቁልፍ ነገሮች ናቸው። አንድን ምርጫ የዴሞክራሲ ቲዮሪ በሚታዘዘው መሰረት ትክክለኛ ነው ለማለት ነፃና ፍትሃዊ መሆን አለበት፣ ፍሪ ኤንድ ፌር የሚባለው ማለት ነው። ስለዚህ ፍሪ ኤንድ ፌር ምርጫ እንዲካሄድ እንትኖች አሉ፣ መለኪያዎች አሉ። ለምሳሌ ፍሪ ነው አንድ ምርጫ፣ ነፃ ነው ለማለት የሚያስችሉ ዜጎች በፈለጉት መጠን ለመምረጥ አማራጭ ሊቀርብላቸው ይገባል። የፖለቲካ ፓርቲዎች አማራጮች ሊቀርቡ ይገባል። እንዲሁ በነፃነት የነፃነት መለኪያ የሆኑትን በነፃ ሀሳብ የመስጠት፣ በነፃ የመሰብሰብ፣ በነፃ ተቃውሞ የማድረግ፣ የመንቀሳቀስ በነፃነት እና ሀሳባቸውን የመግለጽ ዜጎችም የተፎካካሪ ፓርቲዎችም የእጩዎችም እነዚህ ሁሉ መኖር አለባቸው። በምርጫ ዑደት ጊዜ በምንለው የምርጫ ሳይክል በምንለው ቅድመ ምርጫ፣ በምርጫ ጊዜና ከምርጫ በኋላ የሚደረጉ ነፃነቶች ለምርጫው ነፃ መሆን አስተዋጽኦ ያደርጋሉ። የምርጫው ፍትሐዊነት ደግሞ የሚገለጽባቸው መንገዶች አሉ። እነዚህ ለምሳሌ የመንግስት ሀብት እና የተደራሽነት ለፖለቲካ ፓርቲዎቹ፣ በምርጫ ወቅት የሚደረጉ የተለያዩ የሚዲያ አክሰሶች ለፓርቲዎች፣ የሰዎች ወይም የዜጎች በነፃነት ድምጽ መስጠት ብቻ ሳይሆን የሰጡት ድምጽ በትክክል መቆጠርና ውጤቱ ታማኒ በሆነ መንገድ መገለጽ፣ የድምጽ የተሰጠው ድምጽ በትክክል ተቆጥሮ ውጤቱ መታወቅ ይኖርበታል። የምርጫ መጭበርበር አይኖርበትም፣ መኖር የለበትም። ከዛ በተጨማሪ በመርጫ ወቅት የሚነሱ ግጭቶች አለመግባባቶች ፍትሃዊ በሆነ የህግ ስርዓት መዳኘት ይኖርባቸዋል። ስለዚህ ተሳታፊዎቹ በሙሉ የሚረኩበት የነጻነትና የፍትሃዊነት ስርዓት መደረግ ይኖርበታል። ስለዚህ ከነዚህ መለኪያዎች አኳያ ስናየው ያለፉት በየጊዜው የተካሄዱ ቢሆንም ፔሪዮዲሲቲውን የተጠበቀ ቢሆንም በየአምስት አመቱ የተደረገ ምርጫ ቢሆንም በነጻነትና ፍትሃዊነት ግን ከፍተኛ ጉድለቶች ነበሩት። በቂ የሆኑ ተፎካካሪ ፓርቲዎች በነጻነት የሚንቀሳቀሱበት ስርዓት አልነበረም። የምርጫ አስተዳደር አካሉ ኤሌክሽን ማኔጅመንት ቦርድ የሚባለው የምርጫ ቦርድ እንዲሁ ገለልተኝነቱ በጣም ጥያቄ ውስጥ የገባበት ዘመን ነበረ። የምርጫ ውጤቶች በመራጮች የሰጡት ድምጽ በትክክል ተቆጥሮ አሸናፊው በትክክል አሸናፊ ሆኖ አልተለየም የሚሉ እነዚህ የነመሳሰሉ በዓለም አቀፍ ሪፖርት አቅራቢዎችም እና ቀደም ሲል እንደገለጽነው በመንግስት ራሱ ወደ ኋላ ተመልሶ ሲመለከተው ምርጫውን ችግር አለበት የሚለውን አይ ቲንክ ብዙ በማያከራክር መንገድ የተቀመጠ ይመስለኛል። እና ስለዚህ የምርጫዎቻችን ጊዜውን ጠብቀው የተካሄዱ ቢሆኑም በዚህ በኢህአዴግ ስልጣን ዘመን ነገር ግን ነጻና ፍትሃዊ ተደርገው የተከናወኑ ስላልሆኑ በዚህ መልክ መታየት ይኖርባቸዋል ማለት ነው። እና የተሟላም የሆነው ነጻ ፍትሃዊና ጊዜውን ጠብቀው የሚካሄዱ ሲሆኑ ነው። እና ከነዚህ ሁኔታዎች ጉድለት ባለ መጠን የምርጫዎቹ ዴሞክራሲያዊ ትክክለኛ ምርጫ መሆን ጥያቄ ውስጥ ይገባል።
ስለዚህ ከመሰረቱ በምርጫ ሂደት ችግር አለ ማለት ነው።
በትክክል ከፍተኛ ችግር ነበር። እና በዛ የተነሳ ምርጫዎቹ በተደረጉ ጥቂት ወራት ውስጥ ከ4 ዓመት በፊት የነበረውን የተሰናይ ምርጫው በተደረገ በአንድ ዓመት ውስጥ ነው ህዝባዊ ተቃውሞ አገሩን ያናወጠው። ስለዚህ አንድ ህዝብ ምርጫ ተመረጠና የሚፈልጋቸውን ተወካዮች ወደ ወክልና ከላከ በኋላ ወደ አመጽ የሚገባበት ምናልባትም በኢትዮጵያ የመጀመሪያው ነው ማለት ይቻላል በዛ ስኬል። እና ይሄ አይ ቲንክ በህዝቡ ዴሞንስትሬት የተደረገ ምርጫው ችግር የነበረበት መሆኑን የሚያሳይ ነው።
የተከበራችሁ አድማጮቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። ከኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። የዩናይትድ ስቴትሱ የበሽታዎች መቆጣጠርና መከላከያ ማዕከል ሲዲሲ የክትባት አዋቂዎች መማክርት ቡድን ለ11 ቀናት ለጊዜው ጥቅም ላይ መዋሉ እንዲቋረጥ ተደርጎ የነበረውን የጆንሰን ኤንድ ጆንሰን ክትባት ለረቡዕ ተነስቶ አገልግሎት ላይ እንዲውል መክረዋል። አንድ ጊዜ ብቻ የሚሰጠው ይህ ክትባት በተለምዶው የመድኃኒቶችን ጠባይ የሚጠቀሙ የማስጠንቀቂያ መረጃዎች በሚቀርቡበት መንገድ ይኸው የሰፈረበት ወረቀት አብሮ እንዲቀርብና ጥቅም ላይ እንዲውል መክረዋል። በቅርቡ ብሪታንያ ሰራሹ አስትራዘኒካንና የዩናይትድ ስቴትሱ የጆንሰን ኤንድ ጆንሰንን የጸረ ኮቪድ ክትባቶች በወሰዱ ጥቂት ሰዎች ላይ የታየውን የጎንዮሽ ጉዳት ምንነት ለመረዳት የተሰናዳ ቅንብር የመጨረሻ ክፍል ነው። ተከታዩ የጤና ባለስልጣናት የሚወስዷቸውን ሳይንሳዊ አማራጮች ጨምሮ የክትባቶችን ተፈጥሮ የሚያስረዱን የዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ የክሊኒካል እና ፋርማሲ ሳይንስ መምህር እና የትምህርት ክፍሉ ምክትል ሊቀመንበር ፕሮፌሰር ብስራት ኃይለ መስቀል ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው።
ፕሮፌሰር ብስራት፣ በጥያቄ ደረጃ የሚነሱ ሙሉ በሙሉ ያልተቋጩ ነገሮችን ራሳቸውን የሚለወጡ የቫይረስ ዝርያዎች ወይም ቫይረሱ ራሱን እየለወጠ የሚያመጣውን ፈተና ጨምሮ አሁን ካሉት ሁኔታዎች ጋር ብናዛምድ በአንድ መልኩ ይሄ ወረርሽኝ ፈጥኖ በቁጥጥር ስር ካልዋለ ራሱን የመለወጡ እድል በሰፋ ቁጥርና ከነዛም ውስጥ አደገኛ የሆኑት የመብዛታቸው ሁኔታ ከአሁን ቀደም በለንደንና በደቡብ አፍሪካ የተገኙት ዛሬ በዚህ በዩናይትድ ስቴትስም እየተሰራጩ ናቸው የሚባሉት መሰል ዝርያዎች የደቀኑትን ፈተና እናያለንና ከፍተኛ ጉዳት ማስከተል የበሽታው ጥናትና የመዛመት ፍጥነታቸውም ከፍተኛ መሆን ተደጋግሞ ይነገራል። በአንጻሩ ደግሞ ዛሬ በዩናይትድ ስቴትስ የተዘገበው 17,000 ሰው የተጋለጠበት ሁኔታ ተነግሯል። ክትባት እየተሰጠም ራሱ ማለት ነው። ክትባቱ ላይ ቀደም ብለን የተነጋገርንበት ያጠላው ስጋት ቁጥብነትን የሚፈጥር ከሆነ እነኚህ ነገሮች ምን ሁኔታ ይከስቱ ይሆን? ይሄ የቫይረሱ ራሱን የመለወጥ ሁኔታ ይበልጥ አሳሳቢ ይሆን ወይ አሁን ከመያቸው ሁኔታዎች አንፃር?
እንግዲህ ያው ከበፊትም ትንሽ ነጋግረናል። ቫይረሶች ራሳቸውን በየቀኑ ነው የሚቀየሩት። ምንም አደረግንም አላደረግንም ይሄ የቫይረሶች ተፈጥሯዊ አሰራር ነው። አንድ ልጅ ሲወለድ እናት አባቱን ቢመስልም ደግሞ ለየት ብሎ እንደሚወለድ ቫይረሶች በጊዜ ብዛት ተራቡ ጊዜ የሚፈጠሩት አዳዲሶቹ ቫይረሶች ለየት እያሉ ነው የሚወጡት። ሌላው ምንድነው ተፈጥሮ ያደረገላቸው ነገር አዳዲሶቹ በሚወጡበት ጊዜ ሊጎዳ የመሰላቸውን አይነት ሁኔታ ለመከላከል ራሳቸውን እያዘጋጁ ነው የሚፈጠሩት። ስለዚህ እየጠነከሩ በሄዱ ቁጥር አዳዲስ ቫይረሶች በተስፋፉ ቁጥር ጠንከር ያሉ አሁን ያለውን የሚጎዳቸውን ነገር መከላከል በሚያስችል መንገድ ነው የሚከላከሉት። ስለዚህ እስካሁን ብዙ ሺህ እኮ ነው ብዙ ሺህ የራሳቸውን ለውጠው የወጡ ኮቪድ ቫይረሶች ተገኝተዋል። የሚያሳስበን ምንድን ነው በፊትም ጠቅሼው እንደሆነ እነዚህ መድኃኒቶች አሁን ያሉት መድኃኒቶች ቫክሲኖቹ ጃንሰን ጃንሰን ሆነ ፋይዘርም ሆነ ሞደርና ታርጌት የሚያረጉት የቫይረሱ ላይ ያለው ስፓይክ ፕሮቲን የሚባል አንድ ቦታ አለ እዛ ሴሎቹ ላይ ቫይረሶቹ ላይ። ሌላውን አካባቢ እየቀየሩ ቢወጡ የክትባቱን ኃይል አይቀንሱም። ግን ክትባቱ የሚሰራበትን ያ ስፓይክ ፕሮቲን የተባለውን ቦታ ከቀየሩት ግን ክትባቱ ሲመጣ ያን የሚሰራበት ቦታ ስለማያገኝ ቫይረሱን ሳይገለው ቫይረሱ እድል ያገኘ መስፋፋት ችሎታ አለው። እንግዲህ እሱን መቀየር የቻሉት እስካሁን ያው 3 ናቸው 4 የምናቃቸው ናቸው። ሳውዝ አፍሪካ ያለው ሌላው የዩኬ ነው የእንግሊዝ ሀገሩ አንዱ ደግሞ የሳውዝ አፍሪካ ናቸው። 3 ናቸው 4 ናቸው እስካሁን እንጂ ከሺዎች በላይ ቫይረሶች ተቀያይረው ወጣ። እንግዲህ አላማው ምንድነው? አሁን እኔ ቤት 4 ሰው አለን 3ታችን ከተከተብን አንደኛው ልጃችን ባይከተብ በሽታውን ይዞ ቢመጣ እኛ 3ታችን ስለተከተብን ወደኛ ማስተላለፍ ስለማይችል ወይ ራሱ ያሳምመዋል በራሱ ላይ ያልቃል ማለት ነው ወደ ሌላ ሳይተላለፍ። ይሄ ነው አላማው። እንግዲህ ብዙ ሰው ከተከተበ ቫይረሱ ካንዱ ወደ አንዱ ሰው የሚሄድ አቅሙ እየቀነሰ በመጣ ቁጥር መጨረሻ ላይ ያልቃል። በቃ ቫይረሱ የሚሄድበት የሚተላለፍበት ሰው ስለማያገኝ ኢቨንቹአሊ ያልቃል ማለት ነው። አንድ እሱ ነው። ሁለተኛ ፖይንት ማንሳት የምፈልገው እነዚህ ክትባቶች 95% ሆነ ማለት 100% ነው ማለት አይደለም። ማለት ለምሳሌ የሞደርና እና የፋይዘር 30,000 ሰው ነው ያጠኑት። 15,000 ክትባት የወሰደ 15,000 ክትባት ያልወሰደ 15,000 ክትባት ያልወሰደው 95 ሰው እንትኑ ቫይረሱ ሲይዘውና ኮቪድ ሲይዛቸው እነዛ ከተከተቡት ግን 5 ሰው ብቻ ነው ያዛቸው። አንደኛ ከ95 ወደ 5 ስለወረደ 95-90% effective ነው ብለን እንላለን ማለት ነው። ሁለተኛ ነገር እነዚህ ያዛቸው ሰዎች 5ም ቢሆኑ በሽታው አልሳይጠናባቸው በቀላሉ በብዙ በሽታ ሳያጎዳቸው ድነዋል ማለት ነው። እንግዲህ የሚያሳየው ምንድነው አንድ ሰው ተከተበ ማለት 95% ጊዜ የመያዝ እድሉ የለም ማለት ነው እንጂ 100% አይደለም። ሰው ተከትቦ ቢይዘው አይደንቀኝም። ግን ለምን ማንንም ቫክሲን ስካውን 100% እርግጠኛ የሆነ ነገር አይደለም። ግን 100 ሰው ተወቅቶ ከዛ ውስጥ 5 ሰው ያዘው ማለት 95ቱ ከሚይዘው ይልቅ 5 ብቻ በመሆኑ 90 ሰው ስላዳነ ያ ነው የኛ ትልቁ ተስፋችን ማለት ነው። በተጨማሪ ደግሞ ልውጥ ይሆኑ በሄዱ ቁጥር ሌላው ምንድነው ሪሰርቹም እየቀጠለ ነው። አሁን 2 ወደ ማርኬት ላይ እየቀረቡ ያሉት በክትባት ፋንታ በአፍንጫ የሚሰጡ ቫክሲኖች እየተሰሩ ነው። 2 ነው 3 ካምፓኒ እየሰራ ነው። ምክንያቱም ራሱ ቫይረሱ የሚገባው በአፍንጫ በኩል ስለሆነ በአፍንጫ በኩል እንዴት ነው የአፍንጫ ድርቀት ሲይዘን ስፕሬይ እንደምንጠቀመው ስፕሬይ በማድረግ ቫክሲን መስጠት የሚቻልበት ቦታ ሊደርስ ነው። እሱ ደግሞ በግል ማንንም ሰው ቤቱ መስጠት ለማንንም ለቤተሰቡ ለጆቹ ማድረግ የሚችልበት ቦታ እየደረሰ ነው። ሁለተኛ ደግሞ ፓች የሚለጠፍ ቆዳችን ላይ የሚለጠፍ ግን ቫክሲን ያለው ውስጥ ሆኖ ክትባትን ሳያስፈልገን ሶ ቫይረሶቹም ራሳቸውን ለማዳን ጥረት ባደረጉና በተቀያየሩ ቁጥር የሰው ልጅም ደግሞ በእነሱ ላለመጠቃት የራሱን ጥረት ደግሞ እያካሄደ ነው ማለት ነው።
ሌላው ተስፋ እንግዲህ የክትባቶች መዳረስ የፈጠረውን አሳሳቢነት ክትባቶቹ በሶስተኛው ዓለም ሀገሮች መሰራት የሚችሉበትን ፍቃድ ከዋነኞቹ ሰሪዎች የማግኘት ጥረቱ ከዚህ ቀደም አንዳንድ HIV መድኃኒቶች ላይ እንደተደረገው የመሞከር ነበር። በሱስ መልኩ የሚያዩት ለውጥ አለ? ተስፋ የሰጠው ሁኔታ ይኖር ይሆን?
እንግዲህ አሁን ያለው ብቻም ማንንም ሰው መጀመሪያ ቤተሰቡን ነው የሚያደነው። መጀመሪያ ራሱን ነው የሚያደነው፣ ከዛ ቤተሰቡን ነው የሚያደነው። እንደዛ ያለ ነውና አሁን እነዚህ ሰለጠኑ አገሮች በርግጥ ምንም ጥያቄ የለውም የራሳቸውን ህዝብ መጀመሪያ ማዳን አለባቸው። ይሄ የታወቀ ነገር ነው። የራሳቸውን ህዝብ ብቻ አዳኑ ማለት ደግሞ ሌላው ዓለም ሁሉ ሲሰቃይ እነሱን አይነካ ማለት አይደለም። ይሄ በዓለም ላይ የመጣ ነገር ስለሆነ ስለዚህ አሁን ያለው አንድ አስትራዜኔካ ለምሳሌ በጣም ወደ 115 ሀገሮች አስትራዜኔካ እየተሰጠ ነው። እና አንዱ ትልቁ ነገር የአስትራዜኔካ አድቫንቴጁ ካሁን በፊት እንደተነጋገር ነው አንዴ ያርካሽ ነው $3 ነው አትሊስት መጀመሪያ እንደወጣ ጊዜ ሌሎቹ $40 and $50 በአሜሪካ ዶላር በሚሸጡበት ጊዜ $3 መሆኑ። ሁለተኛ ነገር ማንም ሀገሮች በተለይ ኤዥያ ህንድ ሀገር የታወቁ የቫክሲን የሚሰሩ ካምፓኒዎች ማምረት ስለቻሉ ዓለምን በሙሉ ሰፕላይ ማድረግ የሚችሉበት ቦታ በመድረሳቸው እነዚህም የሰለጠኑ ሀገሮች አገራቸውን ህዝብ ካደረሱ በኋላ የሚቀጥለው ሌላውን ዓለም ማዳረስ ስለሆነ አሁንም እየረዱ ነው። ሌላው ዓለምም ኢትዮጵያም ገብቶ አስትራዜኔካም የሚጠቀሙ ያው በዓለም አቀፍ WHO በኩል እነዚህ የሰለጠኑ ሀገሮች ዶኔት የሚያደርጉት ገንዘብ ነው። እና ይሄ የዓለም ጉዳይ ነው። የኔን ሀገር አድኜ ሌላው ሀገር ግዳይ ሰጠኝ የምንለው ነገር አይደለም። ይሄ ሁላችንም እንደ ኮቪድ ዓለምን በሙሉ ያስተባበረ በሽታ ያለ አይመስለኝም እንዲህ በቅርብ በምናውቀው። እና ኤፈርቱ ሁሉን ጋር መድረስ አለበት። ኢትዮጵያም አሁን ከ60 ዓመት በላይ ነው። እነዚህ በጣም ብዙ ሰዎች እየተወጉ ነው። ጤና ባለሙያዎች እየተወጉ ነው። እና ጥሩ ኒውስ እያዳመጥን ነው።
መልካም። ከፈተናው ባሻገር ተስፋ የሚሰጠውንም ነገር ነው የፈነጠቁት። በመልካምነቱ ሊታይ የሚችል ትብብር በዓለም ደረጃ ታይቷል። ለሌሎች ነገሮችም ዓለም ሊተባበር ይገባዋል የሚለውን የወደፊት ጊዜ የሚመለከት ተስፋ አንዳንድ ምሁራን እየገለጹ ነው። ፕሮፌሰር ብስራት የኮቪድ-19 ጉዳይ ጨርሶ አሳሳቢነት ውስጥ ይቀንስ ድረስ የሚያነጋግሩ ርዕሶች አይጠፉምና መልሰን እንጋብዞታለን። ለተለመደው ሙያዊ ትብብሮ ዛሬም መመለሼ በድጋሚ አመሰግናለሁ። በሌላ ርዕስ እስከምንገናኝ እግዚአብሔር ይስጥልኝ። ደህና ሁኑ።
አሜን። እሺ፣ እኔም አመሰግናለሁ በጣም።
አድማጮች ሙሉ ቃለ ምልልሳችንን በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን። በመጨረሻም ሳምንታዊው የስፖርት ዝግጅት ይቀርባል።
የቤትኪንግ የኢትዮጵያ ፕሪሚየር ሊግ 20ኛ ሳምንት ጨዋታዎች ከሰሞኑ ተካሂደዋል። ድሬዳዋ ላይ በተደረጉ ጨዋታዎች ረቡዕ ሚያዝያ 13 2013 ላይ ሐዋሳ ከነማ ባህር ዳር ከተማን 1-0 አሸንፏል። ሰበታ ከነማ ደግሞ ከወላይታ ዲቻ 2-2 አቻ ወጥቷል። ሐሙስ ሚያዝያ 14 በነበሩ ጨዋታዎች ድሬዳዋ ከነማ ሲዳማ ቡናን 1-0 ሲረታ፣ ቅዱስ ጊዮርጊስና ጅማ አባጅፋር 1-1 አቻ ወጥቷል። አርብ ሚያዝያ 13 በነበሩ ጨዋታዎች ፋሲል ከነማ ከሀዲያ ሆሳዕና፣ ወላይታ ከተማ ከአዳማ ከነማ 1-1 አቻ ወጥቷል። ፋሲል ከነማ፣ ኢትዮጵያ ቡናና ባህር ዳር ከተማ የደረጃውን ሰንጠረዥ ከአንድ እስከ ሶስተኛ ተቆጣጥረውታል። አቡበከር ናስር ከኢትዮጵያ ቡና በ22 ጎሎች፣ ሙጂብ ቃሲም ከፋሲል ከተማ በ18 ጎሎችና ጌታነ ከበደ ከቅዱስ ጊዮርጊስ በ12 ጎሎች የከፍተኛ ጎል አስቆጣሪዎችን ደረጃ ከአንድ እስከ ሶስተኛ ይዘዋል። የዘር መድሎን በመቃወም የሚደረግ ማናቸውም በመንበርከክ እንዲሁም እጅን በመጨበጥ የሚገለጽ የተቃውሞ እርምጃ እንደሚያስቀጣ ዓለም አቀፉ የኦሎምፒክ ኮሚቴ አስታውቋል። የቶኪዮ ኦሎምፒክ እየተቃረበ በመጣበት በአሁኑ ሰዓት ኮሚቴው አትሌቶች በስታዲየሞች በዝግጅትና የሽልማት ስነ ስርዓቶች ላይ መሰል ድርጊቶችን እንዳይፈጽሙ ያስቀመጠውን ድንጋጌ አጽንኦት ሰጥቶታል። የዓለም አቀፉ ኦሎምፒክ ኮሚቴ ህግ 50 ማናቸውንም የተቃውሞ ትዕይንቶች፣ ሃይማኖታዊና ዘር ተኮር ምልክቶች ኦሎምፒክ በሚስተናገድባቸው ስፍራዎች እንዳይደረጉ ይከለክላል። ከአትሌቶች ምክክር በኋላ እንዲቀጥል መወሰኑም ተሰምቷል። የጥቁሮች ህይወት ዋጋ አለው ከሚለው እንቅስቃሴ በኋላ ህጉ እንዲቀየር ግፊት ሲጨምር ሰንብቷል። የዓለም አቀፉ አትሌቲክስ ተቋም ፕሬዚደንት ሴባስቲያን ኮ ሳይቀሩ አትሌቶች የፖለቲካ ተቃውሞ መግለጫዎችን ይተገብሩ ዘንድ ሊፈቀድላቸው ይገባል ብለው ነበረ። ነገር ግን በአብላጫ ድምጽ ህጉ እንዲቀጥል ተወስኗል። በኦሎምፒክ ታሪክ ውስጥ ፖለቲካዊ ተቃውሞዎችን የሚያሳዩ የተወዳዳሪዎች ትዕይንት አዲስ አይደለም። ቀደም ካሉት ብናነሳ በ1968 የአውሮፓውያን ዘመን ሜክሲኮ ኦሎምፒክ ላይ በአሜሪካ ውስጥ የነበረ የነበረውን የዘር መድሎ በመቃወም በሽልማት ስነ ስርዓት ወቅት ባደረጉራቸው በመገኘት የጥቁር ኃይል ምልክት የተጨበጠ እጃቸውን ወደ ላይ በመሰንዘር ያሳዩትን የ200 ሜትር ባለድሎች ቶሚ ስሜዝና ጆን ካርሎስን መጥቀስ ይቻላል። የቅርብ ጊዜ ምሳሌ የሚሆነው ደግሞ ኢትዮጵያዊው የማራቶን ባለድል ፈይሳ ለሊሳ በሀገሩ እየተፈጸመ ነው ያለውን የሰብአዊ መብት ረገጣ አለመቃወም በሪዮ ኦሎምፒክ እጁን ከጭንቅላቱ በላይ አጣምሮ የታየበት ትዕይንት አይዘነጋም። ካናዳ ውስጥ ሊደረግ የነበረው የሴቶች ዓለም አቀፍ የበረዶ ላይ ገና ቻምፒዮንሺፕ መሰረዙ ተሰምቷል። የዚህ ምክንያቱ ደግሞ በሀገሪቱ ውስጥ እየተስፋፋ የመጣው የኮቪድ-19 ቫይረስ መሆኑን አዘጋጆቹ ተናግረዋል። ዜናው የተሰማው በውድድሩ ተሳታፊ የሚሆኑ 10 ሀገራትን የወከሉ ቡድኖች ወደ ሀገሪቱ ደርሰው ወደ ለይቶ ማቆያ ጣቢያዎች ለመግባት አንድ ቀን ሲቀራቸው ነው። ውድድሩ ከመጀመሩ ጥቂት ሳምንታት በፊት የተሰማው ዜና ተስፋ አስቆራጭ መሆኑን የዓለም አቀፉ የበረዶ ላይ ገና ፌዴሬሽን ፕሬዚደንት ሬኔ ፋሲል ባሰሙት መግለጫ ላይ ተቀሰዋል። የነበሩን አጫጭር ስፖርታዊ ዜናዎች በዚህ ተጠናቀዋል። ዜናዎቹ የተገኙት ከሮይተርስ ነበር።
ውድ አድማጮቻችን የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት VOA24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። የዌብና የማህበራዊ መገናኛ ፕሮዲውሰራችን ደግሞ አባዮ ገበያው ናት። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ሳዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ፣ በደህና ቆዩ።